ቮይስ ኦፍ አሜሪካ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት የሚያሰማውን የዛሬ የቅዳሜ ፕሮግራም ጀመረ። በኢትዮጵያ የሰላም እናቶች አምባሳደር በአገሪቱ እየተዘዋወሩ ናቸው።
ችግር ያለበት አመራር ላይ ያለው ነው ብለን እናምናለን። ስንመጣራሽ ማለት ነው። ስለዚህ እነሱ አምነው የሚቀበሉ ከሆነ የኛን የሰላም መልእክት በሰራቸው ያሉትን የአስተዳደሩን ይሁን ህዝቡንም ይሁን ሁሉንም አካል በሰላም ነገሮችን ማከናወን ይችላሉ ብለን ስለምናምን ከነሱ ነው የሚጀምረው።
ወይዘሮ አዱኛ አህመድ ይባላሉ።
የወላድ ሆድ ነውና ሰንበርት ስንጠይቅ የግል በደል የለንም። የህዝቢ ህዝባችን እንዳይበደል ልጆቻችን የወለድናቸው ተምሮ አገር እንድመሩ በትልቅ ደረጃ እንድነሱ ብለን ስለምናለቅስ እሺ ብሎ አመራሮችን ይሰሙናል የሚል ተስፋ ትልቅ ተስፋ አለን።
እኒህኛው ደግሞ ወይዘሮ ጃኖ ንጉሰ ይባላሉ።
ሁለተኛም ስትፈልይ ነው የምታመጣው። አሁን ግን እኛ ሰላምን ለማማጥ ዝግጁ ነን። ሰላምን አመጣን ወንደን ለነሱ ቃል አስገብተን እየሄድንበት ክልል እነሱን አልቅሰን ቃል አስገብተን ለመሄድ ተነሳሳል።
ወይዘሮ ገነት ታደሰ ናቸው እኒህኛው ደግሞ። ሶስቱም ኢትዮጵያውያት እናቶች በመላ ኢትዮጵያ የሰላም መልእክት ለማስተላለፍ ዝውውር እያደረጉ ናቸው በሀገሪቱ። ከ22ቱ መካከል ሶስቱን አሁን ያዳመጣችኋቸውን አግኝተናል። ውይይት ይኖረናል ከዚህናው በኋላ። እንደምን አመሻችኋል አድማጮች። የምሽቱ አስተናጋጃችሁ አዲሱ አበበ ነኝ። ብርሃን ኃይሉ ፕሮግራሙን ትመራልናለች። የሰላም እናቶች መልእክት ከተላለፈ በኋላ ቀሪው ጊዜ እስከ ምሽቱ 4 ሰዓት የሙዚቃ ቃና ይረከብና ዘና እያላችሁ ታደምጡናላችሁ። መልካም ምሽት እመኛለሁ። ቀዳሚው ግን የዓለም ዜና ነው።
እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ሃርበርት ዋከር ቡሽ በተወለዱ በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። በቤተሰባቸው ቃል አቀባይ መግለጫ መሰረት በፓርኪንሰንስ እና ሌሎች ምክንያቶች በጽኑ ታመው ለብዙ ዓመታት በሆስፒታል ክትትል ሲደረግላቸው የቆዩት የቀድሞው የዩናይትድ ስቴትስ ፕሬዚደንት ቡሽ ትላንት ማታ ያረፉት ሂውስተን ቴክሳስ በሚገኘው መኖሪያ ቤታቸው ውስጥ ነው። ጆርጅ ደብሊው ቡሽ እንደ አውሮፓውያን ዘመን አቆጣጠር ከ1989 እስከ 1993 ዓመተ ምህረት ድረስ ዩናይትድ ስቴትስን የመሩ 41ኛው ፕሬዚደንት ነበሩ። በ1989 ዓመተ ምህረት መሪ ሆነው ከመመረጣቸው በፊት የቀድሞው የዩናይትድ ስቴትስ ፕሬዚደንት በዓለሙና በአሜሪካ ፖለቲካ መድረክ በምርጫዎች ሲወድቁና ሲነሱ ቆይተዋል። በርሳቸው አመራር ወቅት የሀገሪቱ ኢኮኖሚ እየወደቀ በመምጣቱና የሥራ አጡ ቁጥር በመብዛቱ በ1992 ዳግም ተመርጠው ወደ ዋይት ሃውስ ለመግባት ያደረጉት ጥረት አልተሳካላቸውም። በምርጫው ተሸንፈው ወጡ። በፕሬዝደንትነት በቆዩባቸው 4 ዓመታት ሚስተር ቡሽ በፓናማ ላይ ወታደራዊ ዘመቻ አዘው በወቅቱ የነበሩትን አምባገነን መሪ ማኑኤል ኖሪጋን ከስልጣን አባረዋል። ኋላም የኢራቁ መሪ ሳዳም ሁሴን በነዳጅ ዘይት ሀብታሟ ኩዌት ላይ ወረራ እንዳያካሂዱ ለመከላከል ጦርነት መክፈታቸው ይታወሳል። ጆርጅ ደብሊው ሃርበርት ዋከር ቡሽ ሀገራቸውን ማገልገል የጀመሩት በወጣትነት ዕድሜያቸው ነው። በሁለተኛው ዓለም ጦርነት ወቅት የባህር ኃይል ተዋጊ ጀት በማብረር የጃፓን ኢላማዎችን ደብድበዋል። ያኔ ገና የ18 ዓመት ወጣት ነበሩ። በፕሬዝደንትነት ደረጃ ከመድረሳቸው በፊትም በተለያዩ ቁልፍ ሥልጣኖች አገልግለዋል። የዓለም መሪዎችና ፖለቲከኞች በፕሬዝደንት ቡሽ ከዚህ ዓለም በሞት መለየት የተሰማቸውን ሐዘን እየገለጹ ነው። ልጃቸውና የቀድሞው የዩናይትድ ስቴትስ ፕሬዝደንት ጆርጅ ቡሽ በመግለጫቸው ትልቅ ክብር ሊሰጣቸው የሚገባና አንድ ልጅ ከጥሩ አባት ሊያገኝ የሚችለውን ሁሉ የሰጡ ናቸው ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና ባለቤታቸው ሜላኒያ በጋራ መግለጫቸው የ41ኛውን የዩናይትድ ስቴትስ ፕሬዝደንት ችሎታ አድንቀዋል። ወጣቶችን ለሥራ በማነቃቃት ትልቅ አስተዋጽኦ ያበረከቱ መሪ ነበሩ ብለዋል። የቀድሞው ፕሬዝደንት ጂሚ ካርተርና ባለቤታቸው ሮዛሊንም በሟቹ ፕሬዝዳንት አስተዳደር ወቅት ለዜጎች ነጻ አገልግሎት የሚሰጡ ሰዎች ሊበረከቱ ይችላሉ ሲሉ አድርሰዋል። የቀድሞው ፕሬዝዳንት ባራክ ኦባማና ባለቤታቸው ሚሼል በበኩላቸው የመንግስት ሥራ የተከበረ ለመሆኑ ምስክርነት የሚሰጥ ዘመን የታየው በሟቹ አስተዳደር ወቅት ነው ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ሙሉ የህይወት ዘመናቸውን ለህዝብ ያዋሉ መሪ ነበሩ ሲሉ አድንቀዋል። የሀዘን መግለጫዎቹ አሁንም ከያቅጣጫው እንደቀጠሉ ናቸው። ዋሽንግተን በኢራን ላይ የምታካሄደው ጫና የማሳደር ዘመቻ እየሰራ ነው። ይህም ቴህራን በእጅ አዙር የምትረዳቸውን ሚሊሻዎች በማገዝ አቅሟ መዳከም እየታየ ነው ሲሉ ምክትል የዩናይትድ ስቴትስ ፕሬዚደንት ማይክ ፔንስ ተናገሩ። ሚስተር ፔንስ ይህን አስተያየት የሰጡት የእስራኤል አሜሪካውያን ካውንስል ዓመታዊ ስብሰባ ሆሊውድ ውስጥ በተካሄደበት ወቅት ነው። በመጨረሻም የፈረንሳይ ፖሊስ የታገዱ አካባቢዎችን ጥሰው ባለፉ የተቃውሞ ሰልፈኞች ላይ አስለቃሽ ጋዝ የተጠቀመ ሲሆን ከ100 በላይ የሚሆኑትንም ይዞ አስሯል። በግጭቱ ወቅት 6 ፖሊሶችና 14 ሰልፈኞች ጉዳት የደረሰባቸው መሆኑን ባለስልጣናት አስታውቀዋል። ሻን ኤሊሴ በተባለው ታዋቂ የከተማው መንገድ ላይ የተቃውሞ ሰልፉን ያካሄዱ አንዳንድ ሰዎች ጎዳናው ላይ እንጨት በመከመርና ተቀጣጣይ ነገሮችን በመጫር ተሳትፈዋል ተብሏል። የግብር ጭማሪን በተለይም በነዳጅ ላይ የተጣለውን ታክስ በመቃወም የፓሪስ ነዋሪዎች ሰልፍ ሲወጡ በሳምንታት ጊዜ ውስጥ ዛሬ ለ3ኛ ጊዜ መሆኑ ነው። ዜናው አበቃ።
ዜናውን አደመጥን። ቀጣዩ ውይይት ከሰላም አምባሳደር እናቶች ጋር። በሀገር ዙሪያ የሚሰማው የእርስ በርስ ግድያ፣ ግጭትና ማፈናቀል አስጨነቀን የሚሉ እናቶች ለሰላም መስፈን በሀገሪቱ የታየው የዲሞክራሲያዊ ጅምር እንዳይደናቀፍ ለመማጸን ኢትዮጵያን ሊዞሩ ነው። መዞርም ጀምረዋል። ከባህር ዳር መቀሌ መልስ ያነጋገርናቸው 22 የሰላም አምባሳደር እናቶች አፋር፣ አዲስ አበባ፣ አምቦ እያሉ ሊቀጥሉ መሆኑንም ገልጠውልናል። እንዴት ተነሳሱ? እስካሁንስ ለተደማጭነት ያሳዩት ተስፋ ምን ይሆን? ምንስ እንቅፋት ያጋጠማቸው ይሆንም? ለጊዜው ከ22ቱ ቀደም እንዳልኩት 3ቱን አግኝተናል። ከትግራይ ክልል ወይዘሮ ጃኖ ንጉሰ፣ ከአማራ ክልል ወይዘሮ ገነት ታደሰ፣ ከኦሮሚያ ክልል ወይዘሮ አዱኛ መሐመድን ትዝታ በላቸው አነጋግራቸዋለች። እነሆ ዝግጅቱ።
የሰላም አምባሳደሮች ኢትዮጵያውያን እናቶች በየክልሉ በመሄድ ስለ ሰላም ለመስበክ የተነሳችሁ ኢትዮጵያውያን ሴቶች በቅድሚያ በጣም አመሰግናለሁ። እንኳን ደስ አላችሁም እላለሁ ይሄንን ስራ ለመጀመር በመነሳሳታችሁ። ወይዘሮ ገነት ታደሰ ከአማራ ክልል ነው። እንዴት ነው የተነሳሳችሁት? ሐሳቡን ያመነጨው ማን ነው?
አነሳሳችን ከየክልሉ ግን ሐሳቡ ሲመነጭ እንግዲህ እኛ እናቶች ይሄንን ቁርጠኝነት ከተሳሰብን በኋላ ይሄንን የሚያስፈጽምልን በኢኮኖሚ በአንዳንድ ነገር የሚያግዘን የሰላም ሚኒስቴር በሀገራችን ላይ ተቋቁሟል።
እሺ።
እዚህ አዲስ አበባ ያሉት አምባሳደሮች የሰላም ሚኒስቴር ጋር በመሄድ እኛ እንዲህ አይነት ነገር አስበናል፣ ሀገራችን አንድ እንድትሆንልን፣ በሀገራችን ሰላም እንዲወርድ ልጆቻችን ልንመክር፣ ባሎቻችን ልንመክር፣ መላው የኢትዮጵያን ዳር እስከ ዳር የሃይማኖት አባቶች ጋር ሆነን ልንመክር ይህን ሀሳብ አመንጭተናል። ግን ይህን ሀሳብ ስናመነጭ እኛ በጊዜ በጉልበት ራሳችን መስዋዕት ልናደርግ ነው፣ በፋይናንስ ደግሞ ይህንን ነገር ከበር ብታደርጉን ብሎ በማመልከት እዚህ ያሉት ሴቶች ህጻናትና ወጣቶች ጽህፈት ቤት ይህንን ፋይናንስ እነሱ እንዲያግዙን የትራንስፖርት ፋይናንስ እና የአልጋ ፋይናንስ እነሱ አመቻቹ። በእነሱ ባመቻቹት መስመር ለእያንዳንዳችን ሲደወልልን ባሎቻችን፣ ልጆቻችን ብትን አድርገን ከሌሎች የኢትዮጵያ ልጆች ከሌሎች ብሔር ብሔረሰቦች አትበልጡብንም፣ አቅማችን እስከፈቀደ ድረስ ሂደን ይህንን የአንድነት መዝሙር ሰብከን በሀገራችን ሰላም ይውረድ፣ ሁሉም ሰው አንድ ይሆንልን፣ በአንድነት እንደነበረው እንሁን፣ ሰላምን እናስፍን እያለቀስን እናት መጀመሪያም ወንድ ነው የምታምጠው፣ ሁለተኛም ስትጸልይ ነው የምታምጠው። አሁን ግን እኛ ሰላምን ለማማጥ ዝግጁ ብንን ሰላምን አምጠን ወልደን ለነሱ ቃል አስገብተን በየሄድንበት ክልል እነሱም አልቀሰም ቃል አስገብተን ለመሄድ ተነሳሳል።
አመሰግናለሁ እዚህ ድረስ ካስረዱኝ በጣም ነው የማመሰግነው። ወይዘሮ አዱኛ አህመድ እንዴት ነው የቡድኑ አባል ለመሆን እንዴት ተነሱ? ሰው ደውሎሎት ይግቡ አለ ወይንስ ካሁን ቀደም በስራ ከስራው ጋራ ግንኙነት አለው? ወይዘሮ አዱኛ እስቲ አስረዱን እንዴት ተቀላቀሉ ይሄን ቡድን?
ያው እንደምታውቀው እንግዲህ ሰላም የሁሉም ጥያቄ ነው የሁሉም ፍላጎት ስለሆነ እንማከርበት ነበር። እንዴት አድርገን ነው መርዳት የምንችለው? እንዴት አድርገን ነው እየደፈረሰ ያለውን ሰላም ማስፈን የምንችለው? ሁሉም እንግዲህ ሁሉም ጥረት ማድረግ ይገባዋል። በዚህ እንግዲህ አብራኝ ካለችው ከሌላዋ ኮሮሚያ ተወካይ ጋር በመሆን ይሄ ነገር ሊሰራ መሆኑን ስንሰማ ተሳክሰን የራሳችንን አስተዋጽኦ ማድረግ እንችላለን በሚል ነው እንግዲህ የተነሳሳል። በዚህ ጉዳይ ላይ የሴቶች ጉዳይ ሚኒስትር እና የሰላም ሚኒስትር ጉዳዩን አቀናብሮት ማኔጅመንት ስለሚፈልግ በዚህ ሁኔታ እንድናልፍ ተደረገ። ስብስቡ ፍላጎት ላይ የተመሰረተ መሆኑን ማወቅ ይቻላል ማለት ነው።
ፍላጎት ላይ ነው የተመሰረተው፣ ግን የሀሳቡ ጠንሳሽ የሰላም ሚኒስትሯ ናቸው ማለት ነው። ወይዘሮ ጃኖ ንጉሰ እስቲ ያስረዱኝ፣ ከእርሶም ከትግራይ የተሳተፉ ነውና በዚህ ዝውውር እስቲ ያስረዱኝ እንዴት ነው እርሶ የቡድኑ አባል ለመሆን የበቁት?
እሺ። አዎ፣ እና ያው በየክልላችን ችግር አለ። ምንም በከፍሉ ሁሉ በሀገራችን ኢትዮጵያ ብዙ ልቅሰና ብዙ ችግር ብዙ ስደት ስላለ እኛ በተሰበሰብነው ሁላ ምናደርግ እንዴት ነው የምናደርገው? ይሄ እንዴት አድርገን ተረጋግተን ወደ አዲስ እንሄዳለን በማለት እኔ አሁን ለምሳሌ ያው አጋጣሚ ወደ ክልል ትግራይ ሄጄ ነበረ ለጉዳይ በቃ ነው እስቲ ቢሮ ጠየቅኋትስ ምን ልሁን? ከአሁን በፊት ዱባርቴ ማለት የሀገራችን ያው የራያ አካባቢ ዱባርቴ ወጥቶ ብዙ ነገር አረግ ነበረና አሁን በዱባርቴ ይመለስ አይችልም ብዬ አነጋገርኳት። ከዛ ያው ሌላም እየጠየቀ ነው ይህን ሀሳብ ጥሩ ነው ግን እንዴት ብሎ ይሳካል እንዴት ብሎ ሁሉም አብሮ ይመጣል ወይ በማለት ሰው ማሰብ ያው ደፋነ በቃ እየገፋፋነ ለዚህ ማለት ለሰላም ለእሳት እኳ ሰው እንትን እያለ ለሰላም ከሆነ ለምን በቃ ቤታችን ትተን ሰዎታቸው ማጥተዋል ከአሁን በፊት? ስለዚህ እኛ ደግሞ ለዚህ ታሪክ እውነት እንዳረግልን በእውነት በሆዳችን ያው ንጹህ አድርገን ልሄድ ሀገራችን ኢትዮጵያ ለሰላም ትመለስ በማለት በቃ ደጋግመን በመደወል እነሱን በማገዝ ጉዳዩ ደካም እስቴ በማገዝ ያው የክልላችን ከዚያ ተደዋውለው ወረ እንደዚህ ያለ ነገር ያመጫችሁ ጥሩ ነውና ዞሮ ዞሮ አለ በፌደራል ደረጃም ተነሳስታችሁ በየክልሉ ልትሄዱ ከፈለጋችሁ ያው እኛም ዝግጁ ነን የእናንተ መንደግ ሰው የለም እያለ ነው ሰላም ሚኒስተር። ያው ተነሱ ስለ ያው በደስታ ነው የተነሳ ነው አልሐምዱሊላህ።
በጣም የሚደንቅ ነው ይህ አይነቱ የሰላም አምባሳደርነት። ምናልባት በኢትዮጵያ ለመጀመሪያ ጊዜ ነው ለማለት ይቻላል። እንግዲህ የመጀመሪያው ንግግራችሁ በባህር ዳር ነበር፣ ከዛ ደግሞ ወደ ትግራይ ሄዳችኋል። እንዴት አይነት ነው አቀባበሉ? ምን አይነት አቀባበል አገኛችሁ እስካሁን እያያችሁት ከሆነ?
አሁንኛ ባህር ዳርም ቢሆን ባህር ዳር መጀመሪያ ስለነበር ይሄ በቃ በጣም ነው እንትን ያላችሁ እንዴት ይሄን ነገር በቃ እንዴት አስተባችሁት እንዴት መጣችሁ? ራስን አስተዳደሩን ቢሆን ህዝቡን ቢሆን እያለ የልቅሶ መጥቶ ማያውቅ ነገር ይሄን ሊያዩትናል። አገራችን ኢትዮጵያ አንድ የነበረ ወደ ብዙ ነገር ተከፋፍላለች። ይሄን የመጣው ማንቀበለው ነገር የለም። እኛም ሆጎላችንን ለሰላሙ አለን ለተጋር ምንም ማንረዳዳው ነገር የለም። ትልቆቹ የሃይማኖት መሪም ተነስተው ነበር እይቀዋል አሁን እናንተ ቀድማችኋል እናት ናት የምትቀድምና የእናት ሆድ ነው መጀመሪያ ሁለመና የምትጎዳ ብለን ስንጠይቃቸው ስናለቅስ ተንበርክተን በጣም ያለቀሱ ህዝቡ ሳለቅስ ንባህን ለመቆጠብ አይቻልም። ሁሉም አንድ አይነት ነው። የለያቸው ነገር ምንም
ነገር የለም።
በጣም ነው ግራም ዘራ።
ወይዘሮ ገነት እንግዲህ ቀጥሎ በሄዳችሁት በትግራይ መልስ እስከምታገኙ ድረስ የክልሉን ምክትል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልን ቆማችሁ ነው ለሰላም የተማጠናችሁት? ያገኛችሁት መልስ ምን ነበር? ረክታችኋል ወይ?
አዎ፣ እንግዲህ እናንተ በሚዲያ ምናልባት እንደተከታተላችሁት በስነ ስርዓት ነው አቀባበል የተደረገልን ከኤርፖርት ጀምሮ። በኋላም ከሳቸው ቢሮ ገባን በአስተባባሪዎች አማካኝነት። የዓላማችን ስለሆነ ቃል ገብተናል ካልተባለ እኛ አንቀመጥም። ዓላማ አድርገን የተነሳ ነው ነው እሳቸውም ያው ቁመው ነው የተቀበሉን። እሳቸውም በበኩላችን ረክተናል ነው የምንለው። ጥሩ ነው፣ አንድነታችን ደስ ብሏቸዋል። ወደ መግባባት የደረስንበት ሁኔታ አለ። ያው መጀመሪያ ያው ትግራይ የሰላም ሀገር ናት፣ እኛ ሰላም ነው ያለ፣ ጸብም የለብንም። ተሞክሮ ከኛ ልትወስዱ ይገባል እንጂ ያ ሰላም የጎደለበት ሀገር አይደለም በሚል ባረዳድ ችግር ትንሽ ነገሮች እንከን ነበሩበት። ወዲያው ግን ያው ተቀልብሶ እኛም ያለን እውነታ ነው በተባለውም የሰላም ሀገር ነበር። ታጋዮችን እንጹበት ምንም እንኳን ይሄ ቢሆንሳዎች ቢታገሉም የመጀመሪያው ጥንስስ ሀገር ትግራይ ስለነበረ ስለምናውቅ በዛ ተግባርተን በጥሩ ሁኔታ ነው እንግዲህ የተለያየ ነው እና ተማሪዎችን በተለያየ አፈጉባኤዎች ቢሮም ሄደናል። በጥሩ ሁኔታ ነው የተቀበሉን። ፕሬዚዳንቶችንም አማክረናል። ትግራይ የነበረው ድባብ በአጠቃላይ ደስ የሚልና ወደ አንድነት የሚያኮበኩብ ነው የሚመስለው።
መልካም። ወደ ወይዘሮ አዱኛ አህመድ ሊሂድ። ከኦሮሚያ ወደ መጡት የሰላም አምባሳደር፣ እንግዲህ የአሁኑን የኢትዮጵያ የሰላም እጦት የተመለከትን እንደሆነ ከምን ጊዜውም የተለየ ነው። ህዝብ ለህዝብ ግጭት አለ። ወጣቶች በጭካኔ መገዳደል አለ። የአገዳደሉ ሁኔታ እናንተ ራሳችሁ በባህር ዳሩ መድረክ ላይ እንደገለጻችሁት በኢትዮጵያ ታሪክ ምናልባት በቅርብ ጊዜ ታሪክ ታይቶም የማይታወቅ አይነት የጭካኔ አገዳደል ነው። ከናንተ በተጨማሪ መንግስት ምን ቢያደርግ ይበጃል ብላችሁ ታስባላችሁ? የተቀሩት ለምሳሌ የሃይማኖት አባቶች፣ የሀገር ሽማግሌዎች ሰላምን ለማስፈን በዚያች ሀገር፣ ምክንያቱም በአንድ በኩል በጣም ተስፋ የሚታይበት ሀገር ነው። ለመጀመሪያ ጊዜ የሀገር መሪዎችና ተቃዋሚዎች ተገናኝተው በሰላም የሚወያዩበት ጊዜ ነው። በሌላ በኩል ደግሞ ባልታወቀ ምክንያት ብዙውን ጊዜ ሰውን የሚያጋጩ አሉ ይባላል። እነማን እንደሆኑ ግልጽ አይደለም። በዚያ ምክንያት ህዝብ እየተፈናቀለ ነው። በጣም በጭካኔ ሰው እየተገዳደለ ነው በኢትዮጵያ ዙሪያና። ሌሎችስ እነማን ናቸው ይሄን ነገር ማብረድ ያለባቸው? ማን ቢያግዛችሁ ደስ ይላችኋል?
እንግዲህ ሰላም ይደፈርስ ሲሆን በጣም የምትጎዳውና የምትጨነቀው ሴቷ ናት። ሴቷ ደግሞ ቤት ውስጥ ካሉት ህጻናት፣ ከባሏ፣ ከአባቷ እንዲሁም አገሪቷን ብናይ 50% ወይም ከ50 ሚሊዮን በላይ የሚሆኑት ሴቶች ናቸው። ይሄ ማለት እንግዲህ እያንዳንዱ አንቺ ያነሳሻቸው የተነሱት ጉዳዮች ሰላም በተመለከተ የሚያደፈርሱ ጉዳዮች ሲመጡ ቀጥታ እንግዲያው ሴቷን ስለሆነ ይሄን ጉዳይ እንደ አገር እኛ ከዘጠኙም ክልሎች የተወጣጣኑ ሴቶች በጥቂቱ የምንሰራ ከሆነ ይሄ እየተባለ ያለው ስጋት ሰላም መደፍረስ በአቅማችን ሰርተን እንቀንሰዋለን፣ ከቻል እናቀፈዋለን የሚል ሰላምን አንግበን ነው የተነሳ ነው። በዚህ ላይ እንግዲህ ማን ሊረዳችሁ ይችላል? እንዴትስ ቢሆን ነው የአገሪቷ ሰላም ሊመጣ የሚችለው ለሚለው ጥያቄ የድሮ የአኗኗር ዘይቤያችን ሲመጣ ነው። ሶሻል ቫሉ የምንለው ማለት ነው። ቢኮዝ እዚህ ሀገር ላይ ስንኖር እያንዳንዳችን የራሳችን የሆነ ሃይማኖት አለ፣ ባህል አለ፣ የአኗኗር ሁኔታ አለ። ያችን የድሮዋን የአኗኗር ሁኔታችንን እያንዳንዱ ኢትዮጵያዊ ይኖርበት የነበረውን ብናመጣ ሁሉም በሰላም ተክቶ ይነሳል። ሽማግሌውም፣ ሃይማኖት አባቱም፣ ወጣቱም፣ ሴቱም፣ ወንዱ ተነስቶ ሰላም ለሁሉም ነገር። ለምሳሌ ፍትህ ይባላል። ፍትህ ያለ ሰላም ሊመጣ አይችልም። ምናልባት ፍትህ ከመጣ በኋላ ሰላም ሊመጣ ይችላል። ተመጋጋቢ ናቸው ጉዳዮቹ። ነገር ግን ሰላም በሌለበት ሁኔታ የሚፈለገው ኢኮኖሚ ሊሆን ዲሞክራሲ ሊሆን የተለያዩ ጉዳዮችን ማከናወን ስለማይቻል እኛ ይዘን የተነሳ ነው ሰላም የሚለውን ጉዳይና ሊከፈቱ የሚችሉትንም ጉዳይ ለማስቆም ነው ትልቁ ዓላማው ማለት ነው። ይሄ ሊሆን የቻለበትን ምክንያት ከዚህ ሁሉ ማህበረሰብ ውስጥ ትልቁን ፐርሰንት የምትወስደው ሴቷ ናት በይበልጥ ልትጎዳ የሚችለው። ይሄ ደግሞ እውነታም አለ። የትኛውም ዓለም ብንሄድ ለጉዳዮች ችግር ሲከፈቱ ተጠቂ የምትሆነው ሴት ናት። ሴት ጣናት አዛውንቶች እንደዛ በተዋረድ ማየት እንችላለን። ስለዚህ መንግስትም የራሱን የሆነ አቋም ይዞ ባለበት ሁኔታ አሁን እየታየ ያለውን ፍቅርና መቻቻልና ወደ ጥሩ ጎዳና ይሄድ ያለንበትን ሁኔታ ማሰብ ይቻላል። የእኛን ጉዳይ ካያችሁት የእኛ የሰላም አምባሳደሮች የሚሰሩት ቅድሚያ በመንግስት አካሎች ላይ ነው። የመንግስት አካል የወሰደውን አደራ ተረክቦ ይህንን ህዝብ ማስተዳደር እንዳለበት፣ የድሮውን ያለባባችን የምንታ አምጥቶ ለህዝባችን ማሰራጨት እንዳለበት፣ ከስር ያሉት አመራሮችን በዚህ ሁኔታ መሄድ እንዳለባቸው፣ ይህን ይዘን የመጣነውን የሰላም አደራ ወስደው ለእያንዳንዱ ህብረተሰብ ማሰራጨት እንዳለባቸው። ለምን ህዝባችን ችግር የለበትም በአሁኑ ሰዓት በዚህ ባለም ችግር ያለበት አመራር ላይ ያለው ነው ብለን ነው እኛ የምናምነው ስንነሳ ራሱ ማለት ነው። ስለዚህ እነሱ አምነው የሚቀበሉ ከሆነ የእኛን የሰላም መልእክት በስራቸው ያሉትን የአስተዳደርም ይሁን ህዝብንም ይሁን ሁሉንም አካል በሰላም ነገሮችን ማከናወን ይችላሉ ብለን ስለምናምን ከነሱ ነው የምንጀምረው። ከዛ በኋላ ወረደን ደግሞ እስከ ሃይማኖት አባት የሀገር ሽማግሌዎች እነሱ ላይ ደግሞ መተንሰን ሰራ የድሮ ባህላችንን የድሮ የአኗኗር ዘይቤያችን መንቃት አለበት። ህጻናትን ቤተሰብ ላይ ሲያድጉ በግብረ ገብነት ማደግ አለባቸው። ይሄ የሚሆን ከሆነ ድሮ አለ የሚባል ብቻ ሳይሆን የነበረውን ሁኔታ መመለስ እንችላለን። እና አሁን እየሰማን ያለነውን የክፍፍልን ሌሎች በጣም ለህብረተሰባችን ምቹ ያልሆኑትን የአኗኗር ዘይቤዎች ማቆም እንችላለን። ደግሞ ማቆምም ይቻላል። ለዚህ ደግሞ ምንም አይነት የፖለቲካል አቋም ይዞ መነሳት አያስፈልግም። ሰላም ለሁሉም ለፖለቲካውም ሰላም ያስፈልጋል። አንድ ሰው የሚፈልገውን የፖለቲካ አቋም ማራመድ የሚፈልግ ከሆነ ሰላም ከሌለው ያችን የፖለቲካ አቋም ማራመድ አይችልም። ስለዚህ ትልቁ ማለት ነው ሰላም ሁሉንም ነገር ለማከናወን ሰላም ያስፈልጋል ብለን ነው አንድ ላይ ተሰብስበን እየሄድን ያለ ነው። ስለዚህ መንግስትም እኛ የሰጠነውን አደራ ተቀብሎ እንደሚያከናውንና በተባለው መንገድ እንደሚሰራበት እርግጠኞች ስለሆነ ነው እያገለገልን ያለ ነው።
በጣም ነው የማመሰግነው ወይዘሮ አዱኛ አህመድ። እንግዲህ ካነሷቸው ነጥቦች እንደው የኢትዮጵያ ሴቶች ልጆቻቸውን ለጦርነት፣ ለእስር፣ ለስደት ሲገብሩ ለረጅም አመታት ተቆጥረዋል። አሁን ያለው የፖለቲካ ክፍተት ትንሽ ያለ ያለነው የሚሉ አሉ። እናንተም እንድትዘዋወሩ ምናልባትም ይሁንታው መኖሩ የሚያመሰግኑ አሉ። ወይዘሮ ገነት ታደሰ እዚህ ላይ የሚያክሉት ነጥብ አለ?
አዎ፣ እንግዲህ ከዚህ ላይ የማነሳው ነጥብ ተመሳሽነት ቢኖረንም እንደ ሀገር የልጆቻችን ሁኔታ ቢቆረቆረንም የወገናችን ሁኔታ ቢቆረቆረንም ይሄ ይሁንታ ባይኖርና ከሀገር ሀገር ተዘዋውረን ለመንቀሳቀስና ለትራንስፖርት ለአንዳንድ ነገር ለሚሆን የኢኮኖሚ ችግር ነበረብን። ይሁንታ ኑሮ ይህ የሰላም ሚኒስቴር ይህንን ነገር ባይሸፍንልንም አለማችን ይደናቀፍ ነበረ የሚል እምነት አለን። እና ይሁንታውና ያለው ዲሞክራሲ ጥሩ ነው። እኛ የወሰነውን ቁርጠኝነት እንዳለ ሆኖ አንድ ሰው በአሁኑ ሰዓት ይህንን ቁርጠኝነት አድርጎ ለሀገሩ ለወገኑ መነሳት ትልቅ ነገር ነው ብለን ወስደናል። ይሄ እንዳለ ሆኖ ይሄ ዲሞክራሲ ደግሞ ለእኛ ተሰጠን። ይህን ጋር ማግኘታችን ደግሞ ከሁሉም በላይ ደስ አሰኝቷል። ይሄ ለነጻነት፣ ለአንድነት፣ ለልጆቻችን ደግሞ አይዟችሁ፣ በርቱ፣ ትምህርታችሁን ተማሩ፣ አገራችን ከትልቅ ደረጃ አድርሱ፣ እኛም እናቶቻችሁ እናንተን ስናሳድግ አልቅሰናል፣ ስናረግዝ አልቅሰናል፣ ዛሬ ግን እናንተ ደግሞ ከትልቅ ቦታ ላይ ደርሳችሁ አገራችንና ቤተሰባችን እንድትረዱ ነው የምንፈልገው እናንተ እንድትሞቱብን አንፈልግም ብለን አልቀሰም ስለነግራችሁ እነሱም ያለቀሱ ሰላምን ለማስፈን ሁሉም በጥረት ላይ ስላሉ እንግዲህ ውጤቱን በጋራ ብናየው
ያ እስቲ በመጨረሻ ሁላችሁንም የምጠይቀው ከወይዘሮ ጃኖ ንጉስ ጀምራለሁ ያላችሁ ተስፋና ስጋት ምንድነው? ይሄንን ያዛችሁትን ጉዞ በተመለከተ እስካሁን ያገኙት ተስፋ ደሞም ስጋትም ካለ ስጋቱን ቢያጋሩኝ ወይዘሮ ጃኖ።
እሺ ተስፋችን ለም አናጣም የናፈድ ያለቀፈይቱን ብርክ ካፍ ጠይቅ ለሀገርና ለሰላም ብላ ነው የምን ተስፋ ልጆቹም ሆነ በሕገ መንግስቱ ውስጥ ያሉ አመራሮች ይሰሙናል። እነዚህ ወላድ ሆነው ነውና እንስማቸው። አባላሌ ብዙ ልዩነት የሌለው ነገር ምንም ወደ ቁም ነገር ውስጥ ገባ እጭ መስታስበውም ይሄ ነው እንደዚህ ያለ ነው ማጣላቸው ስለማይባል ይሄ እንዴ ቤት ቤት ጫዋታ የልጅ እንጂ ትልቅ የፖለቲካ ችግር የለለው መሆኑ ግን መሀል ላይ የማንፈው ኬለ ነው ማይባል ስለሆነ እሱም ራሱ እኛም ስንበረከት ስናለቅስ ባርስልና ያስልናል እነሱም ያምንናል። የወላድ ሆድ ነውና ከንቨርትሽን ስንጠይቅ የግል በደል የለንም የህዝቢ ህዝባችን እንዳይበደል ልጆቻችን የወለድናቸው ተምሮ አገር እንድመሩ በትልቅ ደረጃ እንድነሱ ብለን ስለምናለቅ እሺ ብሎ አመራሮቹን ይሰሙናል የሚል ተስፋ ትልቅ ተስፋ አለን። ስጋቱ ምንድን ነው? ማን ብይ ለሚሆን አላህ ለሁላችን በጠና እንደወጣ ነው ሁሉ ሰምቶ አንድም ሳይበጠብጠን ያረግልና ይሆን ወይ? ካልሆነ በስተቀር እስካሁን ከሁለቱ ክልሎች አልሐምዱሊላህ ብለናል። አንዳንድ ነገርም ቢቆየው እኛም እናንተ ጋር ያንጓስ ልባችን እናንተ ጋር ተጉዟል ስለነ በጣም ደስ ይላልነ። አሁንም በሆን ግን ያቺ ስጋት ግን ሁሉ እንደ ሁለቱ ክልል በመጡ አሁን ይመጡልን ይሆን ወይ? እሺ ይልልን ይሆን ወይ? ካልሆነ በስተቀር እስካሁን ትልቅ ስጋት የለንም። እንደም ሰው ምንም እርግጠኛ ሆነን የተነሳን እኛም እስካለን ድረስ ይችን ስለምታርጥም ይህ ብለን አንመለስም። ከዛ ያው የሃይማኖት አባቶች አሉ የሀገር ሽማግሌዎች አሉ ማንም ብሎት ማንም ደንበርም ብሆን በአመራር ላይ ምሁሮች ባግዝነ እያ እንደዚህ ብለን ስንሄድ ከመሀል ላይ ምሁሮች ባግዝነ የምላለን።
በጣም ጥሩ። ወይዘሮ ገነት እርሶንም ተመሳሳይ ጥያቄ ጠይቆታለሁ ግን አንድ ነገር ላክል። አንዳንድ ሰዎች ምንድን ነው የሚሉት እንደው ይሄ በየአካባቢው የሚካሄደው ግጭት ሆን ተብሎ የፖለቲካ ጥቅም ፍለጋ ከሆነ ፍሬ አልባ ነው የነሱ የነዚህ ሴቶች ጥረት የሚሉ አሉ። ለዚህ ምን ይሉኛል? የሚያውትስ ተስፋ ምንድነው?
እሺ ለምዝምራ ጥያቄ ተስፋችን ሆኖ ምን መስላል ስጋታችን ስለተባለ ተስፋችን እንግዲህ አሁን ባየነው ሁኔታ ብቻ ሳይሆን መጀመሪያም ስንነሳ ተስፋ ይዘን ነው የተነሳ። እንግዲህ ይሁንታውን ካገኘን የወለድናቸው ልጆችና በአካባቢ የሚኖረውን ሰው ይህንን የሰላም ጥሪ ምንሰብክ ያለ እና ተስፋው ጥሩ ነው፣ ወደፊት ምንደርስበትም ጥሩ ነው። እንደ አጠቃላይ የምናየው ነገር ከአሁኑ ጋር አቀናጅተን ስናየው ራዕይ ይዘን ነው የምንጓዘው። ስጋቱ አሁን እንዲሁም ይሄ ስጋት ያልሽው ከአሁኑ ጥያቄ ጋርም በመጨረሻ ከምታሹ ጋርም ይመሳሰላል። ምንም ቢሆን አዎ ሁሉም ነገር መተከፈን ተሰኞሽን ብለን አመለሰው እኩይ ተግባርም እንደሚኖር ጥርጣሬና ስጋት ይኖረናል። ለምሳሌ አንድ ሀገር ስንሄድ እኛ ሄደናል ያነሳችሁልን ኮርዲኔት የሚያደርጉ በአካባቢ የሚኖሩ ተወካዮች ይኖራሉ። በዛም ሰዓት ላይ ያን ነገር እንዳናካሄድ ምን ያጋጥመን ይሆን? አሁን ከዚህ ምን እንደሚሆን ማን እንደሚያደርገው አናውቅም። እናንተም እንደምታውቁት ሰው ይሞታል ተብሏል። አሁን ሰው ሲሞታ ምን ያለን? ያንድም ማን እንዳደረገው ብናውቀው አድራጊውን ይዘን የሁሉ ባለፋን ነበር። አሁንም ከዚህ ስጋት ላይ ይሄን ቃልቃይ ማስገባት ስጋት አለ። ሙሉ በሙሉ 100% በተስፋ እንጓዝም ስጋትን ተንብቀን እንጓዝም። ይሄን ነው ያው
አመሰግናለሁ ወይዘሮ አዱኛ። በመጨረሻ ይሄ ተልኳችሁ መቼ ነው የሚያልቀው? እንግዲህ ዘጠኙንም ክልሎች እንደምትዞሩ ነው የገባን። ካለቀስ በኋላ ይሄ ከተጠናቀቀ በኋላ ወደ የማህበረሰባችሁ ተመልሳችሁ ለማድረግ ያቀዳችሁት አለ?
እንደምታውቁት ያለው ባገሪቷ ላይ ያለው ለውጥ ተፋ የሚሰጥ ለውጥ ነው። እኛም እየፈራን ያለነው የሰላም ተልእኮ በዚህ ለውጥ ውስጥ ትልቅ ምዕራፍ እንደሚሆን አምነን ነው የገባንበት። ይሄ እየሰራችሁት ያላችሁት የሰላም ተልእኮ ደግሞ አንዳንዶች ላይ ቀበሉት ይችላሉ የሚል ነገር አለ ተብሎ ለተነሳው ጥያቄ እየሄድንበት ባየነው በሰራነው ስራዎች ሁሉ አባቶቻችን፣ እናቶቻችን፣ መሪዎች ያነጋገርናቸው ሁሉ ሲቀበሉና እንደውም በጥቅትና በትልቅ ስሜት ነው ያነሳናቸውን ጉዳዮች ሁሉ የተቀበሉ። ከዚህም አልፎ ደግሞ ከተግባር በአካል ያልተገናኘናቸው ቢሆኑ መንግስታችንም፣ ባለቻችንም፣ ልጆቻችንም፣ ወጣቶችም የኛን ተልእኮ እንደሚወስዱ ተስፋ እናደርጋለን። ይሄን የምንለምበት ምክንያት ደግሞ ትልቅ የሆነ የማህበራዊ መስተጋብር ወይ ደግሞ ሶሻል ቫልዩ አለን። ሽምግልና አልጠፋም አለ። የሃይማኖታችን እብል ደግሞ ሃይማኖቶች ከጠፍ ያሉት ሃይማኖቶችም ከዚህ ስርዓት ውጪ ስላልሆኑ ይህንን የኛን ተልእኮ ወስደው ተግባራዊ እንደሚያደርጉ ባለሙሉ ተስፈኞች ሆነን ነው ከቤቶቻችን ልጆቻችንን ባሎቻችንን ትተን ለረጅም ቀን የዚህን የሰላም ጉዞ እናከናውን የወጣ ነው ማለት ነው። መቼ ያቆማል? መቼ ትጨርሳላችሁ ለተባለው ከዚህ በኋላ 7 ክልሎችና 2 የከተማ አስተዳደሮች ቀርበዋል። እነዚህ ማከናውን ስንገባ እያንዳንዳችን ወደ ክልሎቻችን ስንመለስ ደግሞ ክልላችን ላይ የሚመለከተን ጉዳይ ያውም የሰላም ጉዳይ ይዘን ካሉት አካሎች ጋር በሰላምና በባለው አካሄድ ከመንግስታችን ጋርም ሆነ ጉዳዩን የሚሰራበት ጉዳይ መሆኑን ከወዲሁ ልናሳውቅ ይወዳለን። እናመሰግናለን።
በጣም ነው የማመሰግነው። ከተቀሩት የእናንተ አባላትም ሌሎችንም ለማነጋገር እንሞክራለን። ትልቅ ስራ ነው የያዛችሁት። ወይዘሮ ገነት ታደሰ ከአማራ ክልል፣ ወይዘሮ ጃኖ ንጉሰ ከትግራይ ክልል፣ እንዲሁም ወይዘሮ አዱኛ አህመድ ከኦሮሚያ ክልል የሰላም አምባሳደሮች፣ ኢትዮጵያውያን እናቶች፣ ሰላምን የምትሰብኩ በጣም እናመሰግናለን ስለ ጊዜያችሁ ስለ ሐሳባችሁ።
እኔም ትዝታንም እንግዶቿንም አመሰግናለሁ። የጀመሩት የሰላም ጥረት የተሳካ እንዲሆን ተስፋችንን ምኞታችንን እንገልጣለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የመዝናኛው ጊዜ ደርሷል። የሙዚቃ ቃና በደስታ ላይ መኮንን እነሆ።
Time to start, so slowly, time to start, so slowly, time to start.
ሰላም ሰላም ሰላም። ጤና ይስጥልኝ ተከበራችሁ ሙዚቃ ቃናማጮች፣ በእያላችሁበት የክብር ሰላም ታይብራታችሁ። በዛሬ የሙዚቃ ቃና ፕሮግራም የተለያዩ ምርጥ የሆኑ ዜማዎችን ነው ይዤላችሁ የቀረብኩት። መልካም ድምጫ እየተመኘሁኝ እየሰማችሁ ያለው ሃንጋር የተሰኘውን የማዶናን ዜማ ነው። እንደ አውሮፓውያን አቆጣጠር በ2005 ዓ.ም በወጣው Convention on the Dance Floor ከተሰኘው የማዶና አስረኛ የስቱዲዮ አልበም ውስጥ ሃንግ አፕ የተሰኘውን ዜማዋን ነው እያደመጥን ያለ ነው። የፓፓን ነግስት የማዶናን ሃንግ አፕ የተሰኘውን ዜማ ነበር ያደመጠው። ቀጥለን የምናደምጠው ዜማ አፕታውን ፋንክ የተሰኘ ሲሆን ቡርኖ ማርስ ከማርክ ራንሰን ጋር በመሆን ነው የሚጫወቱት። አፕታውን ፋንክ ነው። እንግሊዛ የሙዚቃ አቀናባሪ ማርክ ሮንሰን እና አሜሪካዊ ድምጻዊ ቡርኖ ማርስ አፕታውን ፋንክ ያሉ በጋራ የተጫወቱትን ዜማ ነበር ያደመጥነው። ይህ ዜማ የተለቀቀው እንደ አውሮፓውያን አቆጣጠር በ2015 በRCA የቅጂ ካምፓኒ አማካይነት ሲሆን ዜማው እንደወጣ ለ14 ተከታታይ ሳምንታት የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ መሰንበቱ የሚታወስ ነው። ወደ ቀጣዩ ዜማ ስንሸጋገር Stronger የተሰኘውን የኬሊ ክላርክሰን ዜማ እናገኛለን።
You know the bed feels warmer sleeping here alone. You know I dream in color and do the things I want. You think you got the best of me, think you've had the last laugh, bet you think that everything good is gone. Think you left me broken down, think that I'll come running back. Doesn't kill you, makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you makes you fighter. What steps even lighter. Doesn't mean I'm over, 'cause you're gone. What doesn't kill you makes you stronger, stronger. Doesn't mean I'm falling tonight. What doesn't kill you makes you stronger. Doesn't kill you, makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill you, makes you fighter. What steps even lighter. Doesn't mean I'm over, 'cause you're gone. What doesn't kill you, makes you stronger, stronger. Doesn't mean I'm falling tonight. What doesn't kill you, makes you stronger.
የናሽቪል ቴነሲ ተወላጅ የሆነችውን የፖፕ ድምጻዊ የኬሊ ክላርክሰንን ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። እንደ አውሮፓውያን አቆጣጠር በ2002 በተካሄደው የመጀመሪያው ዙር የአሜሪካን አይዲል የዘፈን ውድድር ተወዳድራ ያሸነፈችው ኬሊ ክላርክሰን 25 ሚሊዮን በላይ የአልበም ቅጂን የሸጠች ሲሆን 3 ግራሚዎችንም አሸንፋለች። ኬሊ ከሙዚቃ ሙያዋ በተጨማሪ የተዋጣላት የፊልም ተዋኝና ደራሲም ነች። ቀጥለን የምናደምጠው ደግሞ ስክሪም የተሰኘውን ማይክል ጃክሰን ከታናሽ እህቱ ከጀነት ጃክሰን ጋር የሚጫወቱትን ዜማ ይሆናል ስክሪም።
Stop.
ስክሪም የተሰኘውን የማይክል ጃክሰንን ዜማ ነበር ያደመጥነው። ዜማውን የተጫወተው ከታናሽ እህቱ ከጀነት ጃክሰን ጋር ነው። በመቀጠል ደግሞ ቢዮንሴ እና ኤድ ሸረን በጋራ የተጫወቱትን ፐርፌክት ወደ ተሰኘው ዜማ ነው የምወስዳችሁ። ፐርፌክት
I found a love for me well, Darling just dive right in Follow my lead I found a girl beautiful and sweet well, I never knew you were the someone waiting for me Cause we were just kids when we fell in love not knowing what it was I will not give you up this time Darling, just kiss me slow. Your heart is all I own. And in your eyes, you're holding mine. Baby, I'm dancing in the dark. With you between my arms. Barefoot on the grass. Listening to our favorite song When you said you looked a mess I whispered underneath my breath But you heard it Darling, you look perfect tonight
Well, I found a man Stronger than anyone I know He shares my dreams I hope that someday We'll share our home I found love To carry more than just my secrets To carry love To carry children of our own We are still kids but we're so in love Fighting against all odds I know we'll be alright this time Darling, just hold my hand Be your girl, you'll be my man And I see my future in your eyes Well, baby, dark with you between my arms barefoot on the grass while listening to our favorite song when I saw you in that dress looking so beautiful I don't deserve it darling you look perfect
ፐርፌክት የተሰኘውን እንግሊዛዊ ድምፃዊ ኤድ ሸረን እና የአሜሪካዊቷ ድምፃዊ ቢዮንሴ በጋራ የተጫወቱትን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ የምሰናበታችሁ ድራንክ ኦን ዩ በተሰኘው በሉክ ብራይን የሀገረሰብ ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው።
Cottonwood falling like snow in July Sunset riverside four-wheel drives and a taillight Circle Roll down the windows, turn it on up Pour a little crown in a Dixie cup Get the party started Girl, you make my speakers go boom, boom Dancing on the tailgate in the full moon That kind of thing makes a man Trip of honey on a money maker gotta be the best buzz I'm ever gonna find. If you ain't a 10, you're a 9.9. Tipping and spilling that homemade wine on your tied-up t-shirt. Every little kiss is driving me wild. Throwing little cherry bombs into my fire. Good God Almighty. Girl, you make my speakers go boom, boom. Dancing on the tailgate in the full moon. That kind of thing makes a man go left of those blue jeans, drip of honey on the money maker, gotta be the best buzz I'm ever gonna find. Hey, I'm a little drunk on you and high on summertime. Let's slip on out. It's a little bit darker, and when it gets a little bit hotter, we'll take it off on out in the water. Girl, you make my speakers go boom, boom. Dancing on the tailgate in the full moon. That kind of thing makes the man go mm-hmm. You're looking so good in what's left of those blue jeans. Drip of honey.
አድማጮች አሁን ቅርብ ጊዜ ደረሰን ዜና አለ አስቀድማለሁ። የፌደራል መንግስት የጸጥታ አካላት በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች ያለውን ችግር ለመፍታት ታጣቂዎች እንደሚገቡ ተገለጸ። የፌደራል የጸጥታ አካላት ጣልቃ የሚገቡት ከኦሮሚያና ከቤንሻንጉል ክልሎች በቀረበው ጥያቄ መሰረት መሆኑን ብሔራዊ የጸጥታው ምክር ቤት አስታውቋል። እስክንድር ፍሬው አጠራለ ዘገባ ልኮልናል።
የኢትዮጵያ ብሔራዊ የጸጥታ ምክር ቤት ዛሬ ያካሄደው ስብሰባ በመራብ ኢትዮጵያ በተለይም በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች ያለውን ሁኔታ የገመገመ ነው። ማምሻውን ይፋ የተደረገው መግለጫ እንዳለው ታዲያ በዚህ አካባቢ ያለውን የጸጥታ ሁኔታና ሰብአዊ ቀውስ መቆጣጠር ከሁለቱ ክልሎች አቅም በላይ ነው። ክልሎቹ ራሳቸውም የፌደራል መንግስት የጸጥታ አካላት በሕገ መንግስቱ መሰረት ጣልቃ ገብተው ችግሮቹን እንዲያረጋጉ መጠየቃቸው በመግለጫው ተጠቅሷል። እናም የፌደራል የጸጥታ አካላት በአካባቢው ተሰማርተው የሕግ የበላይነትን እንዲያስከብሩ የተፈናቀሉ ዜጎችንም ወደ ቤት ንብረታቸው እንዲመልሱ መወሰኑን ምክር ቤቱ አስታውቋል። እነዚሁ የፌደራል የጸጥታ አካላት ተጠርጣሪዎችን ወደ ሕግ እንደሚያቀርቡ ማስረድቷል። መንግስት የሕግ የበላይነትን ለማስከበር የሚወስደው ይህ እርምጃ በተለያዩ ክልሎችም ተጠናክሮ እንደሚቀጥል መግለጫው ተቆማል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ሀርበርት ዋከር ቡሽ በተወለዱ በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። በቤተሰባቸው ቃል አቀባይ መግለጫ መሰረት በፓርኪንሰንስ እና ሌሎች ምክንያት በጽኑ ታመው ለብዙ ዓመታት በሆስፒታል ክትትል ሲደረግላቸው የቆዩት የቀድሞው የዩናይትድ ስቴትስ ፕሬዚደንት ቡሽ ትላንት ማታ ያረፉት ሂውስተን ቴክሳስ በሚገኘው መኖሪያ ቤታቸው ውስጥ ነው። ጆርጅ ደብሊው ቡሽ እንደ አውሮፓውያን አቆጣጠር ከ1989 እስከ 1993 ዓመተ ምህረት ድረስ ዩናይትድ ስቴትስን የመሩ 41ኛው ፕሬዝደንት ነበሩ። በ1989 ዓመተ ምህረት መሪ ሆነው ከመመረጣቸው በፊት የቀድሞው የዩናይትድ ስቴትስ ፕሬዝደንት በዓለሙና በአሜሪካ ፖለቲካ መድረክ በምርጫዎች ሲወድቁና ሲነሱ ቆይተዋል። በርሳቸው አመራር ወቅት የሀገሪቱ ኢኮኖሚ እየወደቀ በመምጣቱና የሥራ አጡ ቁጥር በመብዛቱ በ1992 ዳግም ተመርጠው ወደ ዋይት ሃውስ ለመግባት ያደረጉት ጥረት አልተሳካላቸውም። በምርጫው ተሸንፈው ወጥተዋል። ፕሬዝዳንት ደረጃ ከመድረሳቸው በፊት በተለያዩ ቁልፍ ስልጣኖች አገልግለዋል። ዜናው አበቃ።
ቪኦኤ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅት የዛሬ ቅዳሜን ከዚያም በዚህ አበቃን። ብርሃን ኃይሉ ፕሮግራሙን መርታለች። አዲሱ አበባ አስተናግጃለሁ። ደህና ደሩ። ነገ እሁድ እንገናኛለን።